Bambino VOA. ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ የኢትዮጵያን 2012 ዓመተ ምህረት የመጨረሻ ቀዳሚ ነው። ባሳለፍነው ዓመት ከተለያዩ የኪነ ጥበብ ዘርፎች የተውጣጡ እንግዶችን በመሰናዷችን ላይ አቀርበናል። ከግሩም ሐሳባቸው ተቋድሰናል። የማይዘነጉ አፍታዎችንም አሳልፈናል። ከአሮጌው ዓመት ወደ አዲሱ ከመሸጋገራችን በፊት ያንዳንዶቹን ሐሳቦች እና ገጠመኞች ዳግም ብናስታውሳችሁ ወደናል። መልካም ቆይታ። ባሳለፍነው ዓመት በኢትዮጵያ የኪነ ጥበብ መድረክ ላይ ደምቀው ካሳለፉ ኢትዮጵያን መካከል አንዱ ብርሃኑ ድጋፌ ነው። በመሪ ተዋናይነት የተሳተፈበት የግር ሰዓት የተሰኘው ተከታታይ ቴሌቪዥን ድራማ የቅርብ ጊዜ ስኬቱ ነው። ለዛ በሚሰኘው የራዲዮ ትርኢቱ የአመታት አበርክቶቱ የሚታወቀው ብርሃኑ አረፋፍዶ በገባበት የትወና መስክ ለተለያዩ ሽልማቶች በቅቷል። ይህንን ተመልክተን ቀደም ብሎ ወደ መስኩ ያልተቀላቀለበትን ምክንያት ጠይቀነው ነበር።
ለሁሉም ጊዜ አለው የሚለው ነገር በጊዜ ሁሉም እሱ ይመስለኛል። ለምን እስካሁን ቆየ በሚለው ነገር ላይ ሐሳብ ለመስጠት እንግዲህ ብዙውን ጊዜ የቆየሁት ፊልም ስመለከት፣ የኪነ ጥበብ ስራዎች ሳይ ስመለከት፣ ከዛ ውስጥ ደግሞ እንደው በሆናቸው ብዬ ያሰብኳቸውን ጉዳዮች ሳጤን፣ በእነዚህ ሂደቶች ውስጥ ነው ብዙ ጊዜ እኔ ያሳለፍኩት። እኔ ለአሁንም ቢሆን እኔ ፊልም ተመልካች ነኝ ነው ብዬ የማስበው። የአማርኛ ፊልሞችንም አያለው፣ በዓለም አቀፍ ደረጃ የወጡትንም ፊልሞች አያለው። ቢታዩ ብዬ የማስባቸውን የኪነ ጥበብ ስራዎች በሙሉ አያለው። ልክ የተለያዩ አይነት ሙዚቃዎችን እንደምሰማ ማለት ነው። የቆየሁበት ምክንያት ፊልም የምሰራበትን ምክንያት ማግኘት፣ ከዛ ደግሞ ስህተት ላለመስራት በሚል ነው እስካሁን የቆየሁት። ምክንያቱም የኪነ ጥበብ ሰዎች ወይም ደግሞ የኪነ ጥበብ ስራዎች ለብዙዎች ምክንያት ይሆናሉ፣ ትምህርትን ይሰጣሉ፣ ለውጥ ያመጣሉ። ደግሞም በአብዛኛው የኪነ ጥበብ ስራ አፍቃሪዎች፣ ተመልካቾች ጥበቡን ያምናሉ እና ላመኑት ተመልካቾች፣ ላመኑት የኪነ ጥበብ ሰዎች ላለመሳሳት ራሴን ባቀብዬ ነው። ሁለተኛው ደግሞ ለምን እንደምሰራ ምክንያት መፈለግ ነው። ከማጋ እንደምሰራ ለምን እንደምሰራ ምክንያት መፈለግ ነው። ለምሳሌ ከዚህ በፊት የነገን አልወልድምን ስንሰራ ከዳይሬክተር አብርሃም ገዛኸኝ ጋር አሁንም የግር ሰዓትንም አብረን ነው የምንሰራው። የፊልም ዳይሬክተር እሱ ነው። የነገን አልወልድምን ጉዳይ ሲያነሳልኝ የመጀመሪያ ሀሳቤ የነበረው ምንጊዜም እኔ ኪነ ጥበብ አስተማሪ፣ አቅጣጫ አሳይ፣ ለውጥ አምጪ፣ ምክንያታዊ ነው ብዬ ነው የማስበው እና በሀገሬ በዓለምም ላይ እንዲደገሙ ማልፈልጋቸው በጣም የሰው ልጅ ጥግ ድረስ ያሳዘኑ ታሪኮችን ዓለማችን አስተናግዳለች። ሀገራችንም ተመሳሳይ ጉዳዮችን አስተናግዳለች። እነዚህን ጉዳዮች በኪነ ጥበብ ስራ ቀርቦ ይሄ ጉዳይ የሰው ልጅ ደግሞ ይህንን ታሪክ ጸያፍ ታሪክ እንዳይሰራው ማስተማር ይቻላል ከሚሉት ሰዎች እንግዲህ እንደ አቅሜ አንዱ ነኝ አስባለሁ። እና ይህን ጉዳይ የነገን አልወልድምንም ጉዳይ ሳስብ እንዲህ አይነት ምክንያት የሆኑ ስራዎች ኪነ ጥበባዊ ስራዎች ላይ ብሳተፍ ብዬ ለራሴ አስብ ነበር። ይህንን እድል ደግሞ አብርሃም ገዛኸኝ ሲሰጠኝ በቃ ከሱ ጋር ይህንን ጉዳይ ትውልድ ያስተምራል፣ ታሪክ ይናገራል፣ ታሪክ ይዘክራል፣ ታሪክን ያነሳል፣ ይጥላል ብለን ያሰብነውን ጉዳይ ነው እዛ ላይ ለመሳተፍ የፈለግኩት። ወደ የግር ሰዓት ደግሞ ስንመጣ ከአብርሃም ጋር በተለይ ይህንን የነገን አልወልድምን ከሰራም በኋላ እንደው አንድ ጥሩ የሚባል ደርዝ የያዘ መሰረታዊ የሚባሉ የተከታታይ የቴሌቪዥን ፊልም ስራዎችን ግብአቶችን ያካተተ ብንሰራ ብለን እናስብ ነበር። በተለይ ሀሳቡ ሙሉ ለሙሉ ይህንን ጉዳይ የድርሰቱንም ጉዳይ መነሻ ጽሁፉንም የአብርሃም ገዛኸኝ ነው። እዚህ ላይ የመሪው ተዋናዩን ገጸ ባህሪ ብትወስድ ብሎ ስክሪፕቱንም ሁሉም ጣጣውን ያለቀ ነገር ሰጠኝ። ይሄ ደግሞ ሁለተኛ ፊልሜን የምሰራበት ምክንያት አገኘው። ፊልሙን ብቻ ስላገኘው ሳይሆን በሙያተኛው በዳይሬክተሩ ላይ ትልቅ እምነት ስላለኝና በዚህ ስራ ላይ በሳተፍ ራሱ ደስተኛ ስለሆንኩ ነው የሰራሁትና እስካሁንም የቆየሁባቸው ምክንያቶችና የፊልም ስራው ውስጥ ለመሳተፍ ምክንያቶቹ እነዚህ ናቸው።
የኮቪድ-19 ወረርሽኝ ያለምን በርካታ ግብሮች ቀይሯል። የኪነ ጥበቡ ዓለም በርካታ ድግሶች ተሰርዘዋል አለያም ተላልፈዋል። ኢትዮጵያ ውስጥ ተወዳጅ የሆኑ ትርኢቶችም ሰለባ ሆነዋል። ተደናቂው ጦቢያ ግጥምን በጃዝ ከነዚህ መካከል አንዱ ነው። ይህም በተመለከተ ከመስራቾች መካከል አንዷ የሆነችው ገጣሚ ምስራቅ ተረፈ ይህም ብላን ነበር።
የኮቪድ-19 በኪነ ጥበብ መድረኩ ላይ የፈጠረውን ጫና ለመጥቀስ ጦቢያ ግጥም በጃዝ እንደምሳሌ ማንሳት እፈልጋለሁ። በጦቢያ ግጥም በጃዝ ላይ በየወሩ ስራዎቻቸውን ከሚያቀርቡ በተለያየ ሙያ ላይ የተሰማሩ ነገር ግን ለዝግጅቱ ግብአት የሚሆኑ ስራዎችን የሚያመጡ ወይ ደግሞ የሚሰሩ ሰዎች 30 ያህል አካባቢ ናቸው። ለነኚህ ሰዎች ክፍያ የሚፈጽመው ጦቢያ ግጥም በጃዝ ከመግቢያ ትኬት በሚያገኘውና እንጂ ደግሞ ከስፖንሰር ድጋፍ በሚገኘው ገንዘብ ነበር። ስለዚህ እነኚህ ነገሮች አሁን የሉም። ተመልካችም እየመጣ አይደለም። እንዲሁ ደግሞ ስፖንሰሩም ስራውን አቁሟል። ስለዚህ ጦቢያም ለገጣሚዎቹ ለባለሙያዎቹ የሚከፍለውን ስራ አቁመዋል ማለት ነው። ምናልባት ገጣሚዎቹ ወይ ደግሞ በሌላ ሙያ ያሉት ሰዎች ከዚህ ሙያ ውጪ ሌላ ተጨማሪ ገቢ የማግኛ መንገድ ከሌላቸው እነሱና ቤተሰቦቻቸው አሁን በችግር ላይ ናቸው ያሉት ማለት ነው። እንዲሁም እኛ መድረክ ላይ ብቻ ሳይሆን የተለያዩ መድረኮች ላይ የሚያቀርቡ ደግሞ ገጣሚዎችን ስናሰላ እጅግ በርካታ ይሆናሉ። ስለዚህ የነኚህ ሁሉ ሰዎች ድምርና ቤተሰቦች አሁን በችግር ላይ ናቸው ያሉት ማለት ነው። ሌላው የኪነ ጥበብ መድረክ እንግዲህ መቀጠል መቻል አለበት። ለምሳሌ ጦቢያ እንዲቋረጥ አንፈልግም፣ እኛም አንፈልግም፣ ማህበረሰቡም በተለያዩ ዓለም ያሉትን ሰዎች ይህንን እንዲቋረጥ አይፈልጉም። ይህን ለማስቀጠል ደግሞ ጦቢያ ምን ያድርግ ብለን ስናስብ የተመልካቹ አለመግባት ይኖርና ተመልካች እንዳይመጣ ይደረግና ነገር ግን ዝግጅቱ ያለ ተመልካች ይቀረጽ የሚል ሀሳብ መጥቶ ባለፈው ሳምንት 105ኛው መድረካችንን ያለ ተመልካች ያለ ትኬት ማለት ነው እንዲሁ ደግሞ ያለ ስፖንሰር ፕሮግራሙ እንዲቀረጽ ተደረገ። ይህ ሲደረግ ግን ያንዳንዱ ባለሙያ የሚከፈለውን ክፍያ ፈጽመናል። ይህ የሆነው ለምንድን ነው? ፕሮግራሙ እንዳይቋረጥ ከሚፈልጉ ሰዎች የመጣ በጎ ፈቃደኝነት ብቻ ነው። ስለዚህ ይህን ዝግጅት ደግሞ እንቀጥል ብንል ከዚህም በኋላ እንቀጥላለን የሚል ተስፋ አለን። ይህም ተስፋችን የተመሰረተው በበጎ ፈቃደኞች ላይ ነው እንጂ ገቢ ስለሌለው የሚከፍለው አይኖረውም ማለት ነው። ስለዚህ ይህ ጫና ቀላል አይደለም። ኪነ ጥበብ ሀገር መለወጥ አለበት። ኪነ ጥበብ ማህበረሰቡ መለወጥ አለበት። ኪነ ጥበብ የሰውን አስተሳሰብ ይለውጣል ብለን ካመንን እንዲህ ያሉ መድረኮችን በተለያዩ መንገድ በመደገፍ ስራዎች እንዲቀጥሉ ማድረግ አለብን ብዬ አስባለሁ።
ያሳለፍነው ዓመት ከድንቅ ወጣት የሙዚቃ ሰዎችም ጋር አስተዋውቀናል። ዳዊት ቸርነት ከነዚህ መካከል አንዱ ነው። መልካም ሐሳቦችና ማህበረሰባዊ ርባና ያላቸውን ሙዚቃዎች መስራት የሚመርጠው ዳዊት ሙዚቃ ሁኔታዎችን ለመቀየር ስላለው ኃይል ይሄን ብሎን ነበር።
አዎ፣ በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላም ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮችና በነጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞች እናያለን። ሙዚቃ እንዳጠቃቀሙ ምን ደግሞ እንደ ተሸካሚ ሰው ነው ለጦርነት የሚጠቀመው ሰው አለ። ደግሞ በሰዎች መካከልና በህዝብ መካከል ደግሞ እርቅና ሰላምን ደግሞ ለማውረድ የሚጠቀመው ሰው አለ። ሰው የሙዚቃ ሚና ለኛስ ነው፣ እኛ የምናስገባበት ቦታ ነው። አይተናል በታሪክ ለመልካም ነገር የተጠቀሙት አደራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰደ የታደጉ ትልቅ አርቲስቶች አሉ። በዛው ልክም ደግሞ ለጥፋት የተጠቀሙት ደግሞ አርቲስቶችን እንመለከታለን። የሚያሳየው ሙዚቃው በራሱ ሳይሆን አገራቶችን የሚበጠብጠው ወይም ደግሞ የሚያስታርቀው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው። እና ከዛ አንጻር ስናይ በደንብ ከተጠቀም ነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት፣ ሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው። ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጸው ነገር የራሷ ሙዚቃ ያላት ነው ይባላል። ይሄ ሙዚቃና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው። የሆነ ጊዜ ከውጭ የፈለሰብን ነገር አይደለም። ሙዚቃን ከራሳችን ያፈለግ ነው። ቅዱስ ያሬድን መመልከት እንችላለን። ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም በጣም ብዙ አይነት የሙዚቃ አይነቶች ያለን ሙዚቃና ማህበረሰቡ እንዴት አድርጎ ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን። ይህ የሚያሳየው እኛና ሙዚቃችን በጣም ትስስር ያለን ሀገር እንደሆነ ነው። ሰው አጠቃቀማችን የምንጠቀምበት ሁኔታ ይወስነዋል ማለት ነው።
የአሜሪካ ድምጽ በመደመጥ ላይ የሚገኘው ደግሞ ጋቢና መዝናኛ ነው። ያዳመጣችሁን ስለሆናችሁም እናመሰግናለን። ባሳለፍነው ዓመት እንግዳ ካደረግናቸው የባህል አምባሳደሮች መካከል አንዱ በዋሽንት አጨዋወቱ አድናቆት የተቸረው ጣሰው ወንድም ነው። ጣሰው ወንድም ከማይረሱ የመድረክ ላይ ገጠመኞቹ አንዱን አካፍሎናል።
ትራስ ሆቴል የፖቲያዝ ላይ ለመጀመሪያ ጊዜ መድረክ ላይ የቆምኩ ጊዜ በጣም በህይወት ያረሳው እና ተጫወትኩኝ ጆርጋ መስፍን ነበር ያበዘ። አላጠናሁም፣ ቅድም እንዳልከው በፍጹም አላጠናሁም ሙዚቃውን። ብቻ ኪዩ ተነገረኝ፣ ገባሁ፣ ተጫወትን። ሰው ያ ሁሉ ሲያጨበጭ ለእኔ ሁላ አልመሰለኝም። አንደኛ እንደገና ሲጨበገጥ የሚያቅም ነበረ እና ጆርጋ መስፍን ተነስቶ አቀፈኝ። እንደሱ የሙዚቃ እውቀት ምናምን እንደዛ ተነስቶ አቅፎ ከዛ በኋላ ነው እንግዲህ ፓወር ሆኖኝ ብዙ ነገሮችን የሰራው እና እሱን መድረክ አልረሳውም። በጣም ምርጥም መድረክ ነበረ። ጆርጋ ሲያቅፈኝ ጥሩ ሙዚቃ እንዳጋባብኝ ነው የማውቀው።
የኢትዮጵያ የጥበብ ማህበረሰብ በሰሜን አሜሪካ አንደኛ ዓመቱን ባሳለፍነው ዓመት አክብሯል። በኮሮና ቫይረስ ምክንያት በርቀት መገናኛ ሻማ የለኮሰውን ማህበረሰብ ዓላማ ለማስታወስ ያክል የማህበረሰቡ ፕሬዚደንት ቴዎድሮስ ታደሰን በጥቂቱ እንስማ።
በሰሜን አሜሪካ የኢትዮጵያ የጥበብ ማህበረሰብ በይፋ የተመሰረተው 2019 አትላንታ ላይ ነው። ነገር ግን እንደ ሐሳብ ተነስተው የነበረው 2017 ላይ በወቅቱ የሰሜን አሜሪካ እግር ኳስ ፌዴሬሽን ሳኖዜ ላይ ነበረ ኳሱ። እና ሳኖዜ አካባቢ ያሉ የጥበብ ሰዎች ነበር ለመጀመሪያ ጊዜ ያማከርኩት ሐሳቡን አምጥቼ። በዚህ መሰረት እንደው በሰሜን አሜሪካ እግር ኳስ ፌዴሬሽን ቅርጽ ወይንም በዛ አይነት አወቃቀር ለምን የጥበብ ሰዎች ተሰባስበን አንድ ማህበራን መሰረት የሚል ከነሱ ጋር ዲስከስ አድርጌ የተወሰነ እንቅስቃሴ ተጀመረ። መጨረሻ ላይ ግን ያው በተለያየ አይነት ምክንያት ሳይሳካ ቀረ። 2018 ኳሱ ወደ ዳላስ ሄደ፣ እዛም ሳይሳካ ቀረ። መጨረሻ ላይ ግን አትላንታ ሲመጣ እኔ ነዋሪነት የአትላንታ ላይ ስለነበረ ይህንን የግድ መሞከር አለብኝ ብዬ በፌስቡክ ላይ ጉዳዩን በደንብ አድርጌ አነሳሁት። ከዛ በኋላ ያው አጋጣሚ እግዚአብሔር ፍቃዱ ነው ማህበሩ በይፋ አትላንታ ላይ ሊመሰረት ቻለ ማለት ነው። አበሻ ከሚኖርባቸው በብዛት ከሚኖርባቸው ስቴቶች የተውጣጡ የጥበብ ሰዎች ናቸው። 15 ሆነን ነው ይህንን ማህበር የመሰረት ነው። በዚህ ስብስብ ውስጥ እንግዲህ ስነ ጽሁፍ ሰዎች አሉ፣ ቲያትር ሰዎች አሉ፣ የፊልም ሰዎች አሉ፣ ሙዚቃ የሙዚቃ ሰዎች አሉ፣ ቅርጻ ቅርጽና ስዕል ባለሙያዎች ያቀፈ ነው እና ከዚህ በፊት እንደ በተለያየ አይነት ስቴት በተለያየ አይነት ግዛት የስነ ጽሁፍ አነስ ያሉ ሎካል የስነ ጽሁፍ ክበቦች ነበሩ እንጂ እንደዚህ በሁሉንም የጥበብ ዘርፎች ያቀፈ ተለቅ ያለ ድርጅት በሀገር አቀፍ ደረጃ እንግዲህ በሰሜን አሜሪካ ደረጃ ነው ያሰብነው። በዛ ደረጃ ስላልነበረ ያንን አዲስ ነገር ለመፍጠር እና ለመሰብሰብ ብለን የተሻለ ስራ ለመስራት አናስብም ከሚል አኳያ ነው እንግዲህ ማህበሩ የተመሰረተው ማለት ነው።
ቡርሽና ቀለም አገናኝተው ሐሳብ ከሚስሉ ገጽታን ከሚያስቀሩ ድንቅ ኢትዮጵያን ሰዓሊያን መንደርም ጎራ ብለን ነበረ ባሳለፍነው ዓመት። ሰዓሊ ስዩም አያሌው ኑሮ ዘመም ያለባቸውን የራሳቸው ግን መስህብ ያላቸውን ሰዎች የሚዘክሩ ስዕሎችን በማቅረብ ይታወቃል። ይህን ለማድረጉም የራሱ ምክንያት አለው።
እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይንም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው፣ ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጪ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህ ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላብ አደሩ የድሃው መደብ ከቤተሰብም አስተዳደጌ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ እኔ ባደግኩበት ሰዓት ትልቅ የራሳቸው የሆነ ከለርፉል የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጹበት ጠጅ ቤቶች፣ ቀላ ቤቶች፣ እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽኑ ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው። ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ፣ እቁቦች እዛ ውስጥ። እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረዳዳት ባህልን የሚያዳብሩበት እኔ ልጅ ሆኜ ያው አባትህን ጥራ፣ ጠጅ ቤት ጥራ፣ ጎረቤት ደግሞ ጋሽ አባትህን ጋሽ ወሻደን ሂድና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነቦላ ላይ ልጅነት የሚለውን ጽሑፍ አንብበውም ከሆነ ስትሄድ የምታያቸው በዛ ሰዓት ብርቅ ቴሌቪዥን ብርቅ በነበረበት ሰዓት ከሄደህ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ በዛ ውስጥ ያዋል። ጠንካራ ሆኖ የስራ ሰዎች እጆቻቸው የዳበሩ የገዘፉ፣ መዳፎቻቸው ጠንካራ፣ በስራ የጎለበቱ ሰዎች ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች የተለያየ ቫራይቲ ሃይማኖት ብትል ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበር። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥቅ ሲይዝ የራሱን ብቻ ጥቅ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገ ነው እና እነዚህ እሴቶቻችን ቫሊዎቻችን መፍረስ የለባቸውም ብለው አስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል እና ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቡብ ቃ የሚባለው ፊት በር አካባቢ የተወለድኩት ቤተመንግስት ስር ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ እኔ ከ15 በላይ ጠጅ ቤቶችን አውቃለሁ። ዳቅቦ እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት፣ ከይገባዋል ውረድ ስትላቸው ጠጅ ቤት፣ ከዛ ውረድ ስትመረባ ጠጅ ቤት፣ የማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። እዛ ዘምዘም ጠጅ ቤት፣ ጤና የጠጅ ቤት፣ ለማ ጠጅ ቤት፣ የገደል ግቡ ጠጅ ቤት፣ እነዚህ በሙሉ ከጠጅ ቤትነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ 3 ወር የዛሬ 4 ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው እና ለእኔ አሁን ላለው የስነ ጥበብ ስራ ይህንን ርዕሰ ጉዳይ ማንሳት የማፍርበት አይደለም፣ ትልቅ እሴት ነው። ነገ ደግሞ አሁን ላለው ጄኔሬሽን ክላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስነ ጥበብ እይታ መልሼ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይሄ ጠጅ ቤት ስራ።
ባሳለፍነው ዓመት እነዚህን የኪነ ጥበብ ሰዎች ብቻ አልነበረም የመሰናዷችን እንግዳ ያደረግነው። ገጣሚው ኑረዲን ኢሳ የኪነ ጥበብ ሕይወቱን አጋርቶናል። የፊልም አዘጋጁ ክሪስቶፈር ቻምበርስ እያዘጋጀ ስላለው የፍትህ ፈላጊ ኢትዮጵያን ዘጋቢ ፊልምም ሐሳቡን ችሮናል። የዓመቱ የመጨረሻው እንግዳችን ድምፃዊት ሙኒት መስፍን ነበረች።
ሙዚቃ ማለት አንድን ዘፈን 25-100,000 ጊዜ ስትሰማው ትችላለህ አይደለ? የምትወደው ነገር ከሆነ ስለዚህ ሳታስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት ትንሽ ሰላማዊ መንፈስና ስሜት እንዲኖሩ የማድረግ ኃይል በጣም አለው። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራሁ ነው ብል ነው የሚሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ የነበሩ የምንጫወታቸው ዘፈኖች አመራረጣችን ሲባል አንዳንዶቹ ያው ለምሳሌ አሁን ሜይ 25 የኦኤዩ የተመሰረተበት ቀን አፍሪካ ዴ ላይ ትራንስ አፍሪካ ሃይዌይ የሚባል ዘፈን በዛን ቀን ላይ ሁሉ ጊዜ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካን አይነት አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌይ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ለእናቴ አሁን ፓና ወጊ በቃ ቺም ስትሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራሁላት። ሲስተር የሚባል ከወንድሜ ጋር የጻፉት ዘፈን አለ። ምንም ቢያሳንሱሽ አትስሚያቸው፣ በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምጽፈው ብዬ ነው አስበው። ራሴ አሁን ይህንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያዩ ነው የምትቀራረበው እና የመጀመሪያው ዘፈን ያው ኖሮ ኖሮ ነበረ። እሱ ዘፈን ያለምንም ማጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ውስጥ ልግባ አልግባ፣ ልስራው አልስራ፣ ልግባ በቃ ይህንን ሪስክ ነው አይደለም ሙዚቃ። በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወድሃል፣ አንዳንድ ጊዜ ሰው አይወድህም። ተቀባይነት ታገኛለህ አታገኝም። በሆነ ነገር ከፍ ትላለህ ዝቅ ትላለህ እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጽፈው ማንነታችን እንደ ማወቅ ጋር የሚያያዝ ራስን በጥሞና ስለ ማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ። በሙዚቃ ደግሞ አሁን ለምሳሌ ሙዚቃ ምን አይነት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማንሽቸዋለሁ። እሱኛው ሬዲዮ ድራማም ላይ ወደ 30 ምናምን ወደ 40 36 ወደ 37 አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዛ አምስት ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከነሱ ጋር መስራት ግጥሙ ምን ይሁን ስለምን ይዘፈን እንዴት ይዘፈን ቃላቶች ላይ በጣም መጠንቀቅ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዴት ለምን እንደዚህ ታደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር ምክንያቱም የሌለን ነገር የማንችለው ነገር ማአት ያለ ብዙ ነገር ግን ምን ማድረግ እንችላለን እና ወደ መፍትሄው ተመቀብ ምንድነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው ማስበው እና በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንትሊ የምታየው በጣም ኖን ቫዮለንት አፕሮች ነው ያለኝ ለህይወት በጣም ፌሚኒስት ልትለውም ትችላለህ በደንብ የሄድኩበትን ኮሌጅ ስሜት ኮሌጅ የሚባል ወደ 2000 ኃይለኛ ሴቶች የሚማሩበት የሴቶች ኮሌጅ ስሜት የተማርኩት እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ሳትጠቀመው ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታ ጥንካሬ ማንነት እኔ እንደ ሴት እንደ ሰው እስከ ፈራው ድረስ እስከ ለፋው ድረስ እስከ ጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ ስለዚህ ባስኬትቦል ሊሳነኝ ይችላል ግን ከነዚህ አይነት ነገሮች ውጪ ሌላው ነገር ላይ ሴትነት እንደማነቆ ሳይሆን እንደ በቃ ሴት ሆኜ ተወልጃለሁ አጋጣሚው ነው እንቀጥላለን በቃ እንጓዛለን የሚላን ህይወት ነው ከሷም ጋር በማደግ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ የወንድ ልጅም እናት ነኝ ስለዚህ እነሱም ጋር እኔን ሳይሆን እና ባለቤቴን ሳይሆን ቤታችን ውስጥም ያሉት ነገሮች ሳይዩ እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር እስከሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ መከባበር ምንድን ነው መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው ሙዚቃዬም እንደዛ ይመስለኛል ስለ ፍቅር አንዴ ሁለቴ ለመጻፍ ሞክሬ ማተሳካልኝም ግን ፍቅር ነው ዋናው ነገር ሁሉም ነገር ውስጡ ፍቅር ነው ስንት አመት ካንቺ ተለይቼ ኖሬ ስመኝሽ ነበረ ናፍቆቴ ሀገሬ መንፈስ ይፈልጋሽው ተመልሻለሁ እኔም በተራዬ ሌላ መጣራለሁ ወ
አመቱን ሙሉ ከጋቢና መሰናዶ ጋር ስለነበራችሁ በእጅጉ እናመሰግናለን። በአዲስ አመት በአዲስ መንፈስ እንገናኛለን። አዲሱ አመት መልካም ሁሉ ነገሮች ወደ ህይወታችን የሚመጡበት እንዲሆንም እንመኛለን። የጋቢና ቪኦኤ አቀናባሪ ኤልያስ አስማረ ነው። አርታኢ ትዝታ በላቸው። የመሰናዶ መሪ ደግሞ እኔ ሀብታሙ ስዩም ነበርኩኝ። መልካም ምሽት። I'm not afraid.